Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22፣ 25 እና 31 ሜትር ባንዶች
በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀምረናል።
ለምሳሌ አፍሪካ ብትወስድ አፍሪካ ለዓለም አበዳሪ እንጂ ተበዳሪ አይደለም። የፍሳሽን መጠን በምታይበት ጊዜ በእርዳታ ለምትገባው $1 $3 ከአፍሪካ ይወጣል። እርዳታ የሚባለው ነገር በነጻ የተሰጠ ይመስላል እንጂ ነጻ ሀገሮች የራሳቸውን ኢኮኖሚ ፖሊሲ እንዳይወስኑ እጅና ስርና በራሳቸው የሚፈልጉትን ስራ እንዳይሰሩ የሚያደርጉ ነው።
የምጣኔ ሀብት ባለሙያው ዶክተር ደረጀ አለማየሁ ናቸው የሰማችኋቸው።
በዓለም አቀፍ ደረጃ በአንድ በኩል በባለጸጋና በመልማት ላይ ባሉት ሀገሮች መካከልና
እንዲሁም በሀገሮች ውስጥ በተለያየ ኢኮኖሚ ደረጃ ላይ በሚኖሩ ሰዎች መካከል ያለው ያልተመጣጠነ የቀረጥ አከፋፈል በብዙሃን ህልውና ላይ የሚደቅነውን ፈተና በመቃወም የሚታገሉ ዓለም አቀፍ ተሟጋች ናቸው። ቆየት ብለን እንተዋወቃቸዋለን።
የአሜሪካ ድምፅ የአማርኛው አገልግሎት 40ኛ ዓመቱን ደፈነ። ከረጅም ጊዜ አድማጮች ድምፅ የጥቂቱን እናሰማችኋለን።
የአዲስ አበባው መስኮት ሲከፈት ንጉሴ አክሊሉ አዲሱን ዓመት ዘመነ ሉቃስን አስታኮ ስለ ዘመኑ ስያሜና ጊዜውን ጠብቆ ስለሚፈጸም ድርጊት የሚያወሳ የሥራ ገጠመኝም ያወጋናል።
የአዲስ አበባው መስኮት ሲከፈት ስትል የመስከረም አደይ አበባ ከበዓል ሰሞን መዓዛው ጋር ውልድ ይላል አይደለ አሉና?
እንዴታ ቆንጅት፣ ትክክል ብለሻል። እሁድ መስከረም 8 2015 ዓመተ ምህረት የራዲዮ መጽሔት አዘጋጅና አቅራቢዎች አሉላ ከበደና
ቆንጅት ታየነን ከዋሽንግተን ዲሲ ሳምንታዊ ሰላምታችንን እናቀርባለን።
አሁን እሁድ ከሆነ ዕለቱ የራዲዮ መጽሔት ነው። ሰዓቱ
ከሰዓቱ ያለፈው ዜና በኋላ እንመለሳለን።
እንዳትሄዱ።
ጤና ይስጥልኝ ክብራትና ክብራን፣ እንደምን አመሻችሁ። ከእሁድ ምሽት የዓለም ዜና ጋር እንግዶ ወልዴ ነኝ። ኤርትራ ለጦሯ የክተት ጥሪ ማድረጓንና የኢትዮጵያን መንግስት ከህወሓት ጋር እያደረገ ላለው ጦርነት ለመርዳት ሊያንቀሳቅስ ይመስላል ሲሉ መንግስታት በመግለጽ ላይ መሆናቸውን የኤፍፒ ዜና ወኪል ዘግቧል። የክተት ጥሪውን ተከትሎ ዜጎቻቸው በሚንቀሳቀሱበት ወቅት ጥንቃቄ እንዲያደርጉ የእንግሊዝና የካናዳ መንግስታት ባወጡት የጉዞ ማስጠንቀቂያ አስታውቀዋል። የሰሜን ኢትዮጵያን ግጭት ተከትሎ በኤርትራ ያሉ የአካባቢው ባለስልጣናት ለሀገሪቱ ጦር አባላት አጠቃላይ ጥሪ አድርገዋል ሲል የካናዳ መንግስት አስታውቋል። በመላ ሀገሪቱ ተጨማሪ የደህንነት እገዳዎች ካለ ቅድመ ማስጠንቀቂያ ሊተገበሩ ይችላሉ ሲል የካናዳ መንግስት ጨምሮ አስታውቋል። የእንግሊዝ መንግስት የክተት ጥሪው ረቡዕ መደረጉን ገልጾ ዜጎች ተጨማሪ ጥንቃቄ እንዲያደርጉ መክሯል። ህወሓት ባለፈው እሁድ በአፍሪካ ህብረት ለሚደረግ ድርድር ፈቃደኛ እንደሆነ ሲገልጽ የኢትዮጵያ መንግስት ለህወሓት መግለጫ ቀጥተኛ መልስ ባይሰጥም በህብረቱ ለሚደረግ የሰላም ንግግር ዝግጁ እንደሆነ ቀደም ብሎ ሲገልጽ ቆይቷል። ካለፈው መጋቢት ጀምሮ ለአምስት ወራት ጋብ ብሎ የነበረው ጦርነት ነሐሴ 17 2014 ሲያገረሽ ግጭቱ በሰላማዊ መንገድ ይፈታል የሚለውን ተስፋ አደብዝዞታል። የሶማሊያ ጦር ሂራን ተብሎ በሚጠራው የአገሪቱ ክፍል የሚገኙ የአልሻባብ ተዋጊዎችን ኢላማ በማድረግ በርካቶችን መግደሉን የሀገሪቱ የማስታወቂያ ሚኒስቴር አስታውቋል። መሐመድ ዳይሴን ከዋጂድ ሶማሊያ እንደዘገበው የሶማሊያ ብሔራዊ ጦር በሂራን ቡሎ ቡርዴ ከተማ አቅራቢያ ዘምቶ ከ30 በላይ የአልሻባብ ተዋጊዎችን ገድሏል ሲል የሀገሪቱ የማስታወቂያ ሚኒስቴር መግለጫ አውጥቷል። በዘመቻው አምስት ወታደሮቹ እንደተጎዱበት መንግስት አስታውቋል። ሂራን በተባለችው የሀገሪቱ ክፍል በዚህ ወር ከፍተኛ ወታደራዊ እንቅስቃሴ በመታየት ላይ ሲሆን የሶማሊያ ጦር በርካታ ቦታዎችን ከአልሻባብ መንጠቁን ይናገራል። አልሻባብ በሶማሊያ መንግስት በኩል በወጣው መግለጫ ላይ አስተያየት ባይሰጥም ከአየር በተፈጸመ ጥቃት አንድ ባህላዊ መሪና ሌሎች ሲቪሎች መገደላቸውን ተናግሯል። መረጃውም በገለልተኛ ወገን ማረጋገጥ አልተቻለም። በሌላ በኩል 10 የሚሆኑ የአልሸባብ ሰላዮችን የሀገሪቱ የመረጃና ደህንነት ተቋም ሞቃዲሾ ውስጥ መያዙን የሶማሊያ የሀገር ውስጥ ደህንነት ሚኒስቴር አስታውቋል። የሚኒስቴሩ ቃል አቀባይ አብዲ ካሚል ሙሐሊም ሹክሪ በጋዜጣዊ መግለጫ ላይ እንዳሉት የደህንነት ተቋሙ አልሸባብ ሲጠቀምባቸው የነበሩ 3 ቤቶችንም በቁጥጥር ስር አውሏል። አዲስ በፈጸመው ጥቃት 20 መንደሮችን ከአልሸባብ ያስለቀቁን የሶማሊያ መንግስት ሰሞኑን አስታውቋል። 100 የሚሆኑ የአልሸባብ ተዋጊዎችን መግደሉንም ተናግሯል። አልሸባብ ሞቃዲሾ በሚገኝ ሆቴል ላይ ጥቃት በማድረስ ከ20 በላይ ሰዎችን ከገደለና ከ100 ያላነሱትን ካቆሰለ በኋላ አዲሱ የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ ማስተዳደራቸው በአልሸባብ ላይ ሙሉ ጦርነት እንደሚያውጅ አስታውቀው ነበር። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። አርሜኒያን በመጎብኘት ላይ የሚገኙት የአሜሪካው ምክር ቤት አፈ ጉባኤ ናንሲ ፖሎሲ በቅርቡ አርሜኒያ ላይ በአዘርባጃን የተፈጸመውን ጥቃት አውግዘዋል። ጥቃቱንም ህገወጥና አደገኛ ሲሉ ጠርተውታል። በአርሜኒያ መዲና የረቫን ላይ የተናገሩት ፖሎሲ አሜሪካ የአርሜኒያን ሉዓላዊነት እንደምትደግፍና ሀገሪቱ ራስዋን ለመከላከል የሚያስፈልጋትን ነገር አሜሪካ ማወቅ ትሻለች ብለዋል። ፖሎሲ አያይዘውም ጥቃቱ የተጀመረው በአዘርባጃን ወገን መሆኑ መታወቅ አለበት ሲሉ አጽንኦት ሰጥተው ተናግረዋል። አርሜኒያ ላይ በአዘርባጃን የተፈጸመው ጥቃት በዲሞክራሲና በፈላጭ ቆራጭ መካከል በመላው ዓለም የሚደረገው ትግል አካል ነው ብለዋል ፖሎሲ። የአዘርባጃን ኃይሎች ጀርሙክ የተባለውን የሽርሽር ከተማ በሰው አልባ አውሮፕላንና በሞርታር ደብድበዋል ሲል የአርሜኒያ መከላከያ ሚኒስቴር ባለፈው ረቡዕ አስታውቆ ነበር። የአዘርባጃን መከላከያ ሰራዊት በበኩሉ የአርሜኒያ ኃይሎች ይዞታዎችን ደብድበውብኛል በማለት መልሶ ወንጅሏል። አርሜኒያ 49 ወታደሮቿን የተገደሉባት ስታስታውቅ አዘርባጃን ደግሞ 50 ሞተውብኛል ብላለች። የሶቪየት ሶሻሊስት ሪፐብሊክ አካል የነበሩት ሁለቱ አገሮች ናጎርኖ ካራባክ በተባለው ክልል ይገባኛል ጥያቄ ለአመታት ተዋግተዋል። በእንደ አውሮፓውያን አቆጣጠር 1994 የአርሜኒያ ኃይሎች ናጎርኖ ካራባክን በቁጥጥር ስር አውለውት የነበረ ቢሆንም ከሁለት ዓመት በፊት በተደረገ የስድስት ቀናት ጦርነት አዘርባጃን ሰፊ አካባቢን ተቆጣጥራለች። ሩሲያ አስታራቂ ሆና ጣልቃ በመግባት ሁለቱ ወገኖች የሰላም ስምምነት አድርገው እንደነበር ይታወሳል። በመጨረሻ አድማጮች፣ በመቶ የሚቆጠሩ የዓለም መሪዎች በነገ ዕለት በሚፈጸመው የእንግሊዟ ንግሥት ዳግማዊት ኤልሳቤት የቀብር ሥነ ሥርዓት ላይ ለመገኘት ለንደን ላይ ተሰባስበዋል። የአሜሪካው ፕሬዝዳንት ጆ ባይደን እና ባለቤታቸው ጂል ባይደን ትናንት ቅዳሜ ለንደን መግባታቸው ታውቋል። የቪኦኤዋ አኒታ ፓውል ከለንደን እንደዘገበችው በማዕከላዊ ለንደን በርካቶች ሲሰባሰቡ፣ የዓለም መሪዎች ደግሞ ላንካስተር ሃውስ ወደተባለው የውጭ ጉዳይና የጋራ ብልጽግና ቢሮ አምርተው ከሳምንት በፊት በ96 ዓመታቸው ሕይወታቸው ላለፈው ዳግማዊት ኤልሳቤት ሐዘናቸውን ገልጸዋል። ባይደንና ባለቤታቸው በዌስት ሚኒስትር አዳራሽ በመገኘት ካለፈው ረቡዕ ጀምሮ በክብር ያረፈውን የንግሥቲቱን አስክሬን እንደሚመለከቱ የሚጠበቅ ሲሆን ንጉሥ ቻርለስ 3ኛ ለእንግዶቻቸው የአቀባበል ሥነ ሥርዓት እንደሚያደርጉም ይጠበቃል። የእንግሊዝ ዘውድ በንግሥቲቱ ቀብር ሥነ ሥርዓት ላይ እንዲገኙ ለሳውዲ አረቢያ አልጋ ወራሽ መሐመድ ቢን ሳልማን ጥሪ በማድረጉ ጭቅጭቅን ፈጥሯል። አልጋ ወራሹ ጋዜጠኛ ጀማል ካሾግጂን ጭካኔ በተሞላበት ሁኔታ አስገድለዋል የሚሉ ውንጀላ ይቀርብባቸዋል። ዘግይቶ በወጣው ሪፖርት ደግሞ አልጋ ወራሹ በቀብር ሥነ ሥርዓቱ ላይ እንደማይገኙ ታውቋል። የእንግሊዝ ዘውድ የሩሲያ፣ ቤላሩስ፣ ሲሪያ፣ አፍጋኒስታንና ቬንዙዌላን መሪዎች በቀብሩ ላይ እንዲገኙ አልጋበዘም። አድማጮች፣ ለምሽቱ ያዘጋጀነው ዜና በዚሁ ተጠናቋል። ከቀሪ ዝግጅቶቻችን ጋር አብራችሁ እንድትቆዩ የጋበዝኩ፣ በኔ በኩል መልካም ምሽት።
በድጋሚ ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን።
እሁድ መስከረም 8 2015 ዓመተ ምህረት በአዲሱ ዓመት የመጀመሪያውን የራዲዮ መጽሔት ፕሮግራማችንን ዛሬ አሃዱ እንላለን።
የፕሮግራሙ አዘጋጅና አቅራቢዎች ቆንጅታይና
አሉላ ከበደ ነን።
ወደ ዕለቱ ዝግጅቶች ከመምራታችን አስቀድመን
አሁን እንደወትሮው ሁሉ በራዲዮ መጽሔት ወግ ልማድ መሰረት የሳምንቷን ምርጥ ግጥም ነው የምናስቀድመው።
ተው የተነበቱ የራዲዮ መጽሔት ቤተኛ ናቸው ማስታወሻም አክለው በአዲሱ አመት ዋዜማ ያደረሱን።
ሰላም ወንድም ያሉላ እንደምን ከረም ሲሉ ሰላምታቸውን በማስቀደም እንደረደራሉ። ቆንጂት በማስታወሻቸው የሚያስታውሱት የመጨረሻው የራዲዮ መጽሔት ተሳትፏቸው በጊዜው አዲሱ ጥረታ ከወጣ በኋላ ብቻዬን ሰራ የነበረበትን ጊዜ ነው።
አዎ አሉላ አንተ እኮ ብቻህን ብዙ ከአድማጮች ጋር ተጉዘህ ነበር።
ልክ ነው ቆንጂት፣ በዚያን ጊዜ ብቻዬን ሰራ ነበር። ደግነቱ ታዲያ ዛሬ አድማጮች ፕሮግራማችንን በሚያጣጥም መልኩ የምናቀርብበትን አብረን እየሰራን ነው። ቆንጂት አስራደው ይቀጥላሉ። ይኸው እንደተለመደው የወገኖቻችንን ሲቃ የሚያቃስት አንድ ግጥም ልኬልሃለሁ።
ያሰብንበት ሳንደርስ ከመንገድ ዳር ወድቀን ቀርተን እያያችሁ ቀናቱን ሳምንቱን ወራቱን ቆጥራችሁ
እንኳን አደረሰ እናንተም አትበሉኝ እኔም አልላችሁ።
አመት በዓል መጣ አልመጣ በተረኞቹ የምግብ ሽታ ምች ለመመካት ካልሆነ በስተቀር በጎሰኞች ጭካኔ ቤታቸው ተቃጥሎ ለተፈናቀሉ፣ በበጋ በፀሐይ በክረምት በዝናብ ለሚሰቃዩ ወገኖቻችን ከቶ ምን ሊፈይድ አስራደው ጠንከር ባለ ምሬት ይተቻሉ።
በገዛ ሀገራቸው ባይተዋር እንዲሆኑ ከተፈረደባቸው ወገኖቻችን ጎን በመቆም ድምጻቸው እንሆን ዘንድ የምታሳስብ ግጥም ልኬያለሁና እንደተለመደው ለወገኖቻችን አቅርቡልኝ።
ሚያዝያ 19 2020 እሁድ በተላለፈው የራዲዮ መጽሔት ዝግጅት በላኩልኝ የኢሜይል መልእክቴ ብለው ይቀጥላሉ አስራደው። በረከተ መርገሙን ተደብቅ የሚሆን ተጠንቅቄ እየፈገርኩኝ እየጨፈርኩ እንደማመልጠው ባላውቅም የነገ ሰው ካለኝ ተመልሼ ብቅ ማለቴ አይቀርም ባልኩት መሰረት የበረከተ መርገሙ ተቋዳሽ ከመሆን ባላመልጥም ይኸው የነገው ሰው ብሎኝ ዳግም ብቅ ብያለሁ።
አስራደው የዛሬ 2 ዓመት ግድም የጻፉልንና ለአየር የበቃ ማስታወሻቸውን ነው ያስታወሱት። ለሁሉም ይቀጥላሉ። በነገራችን ላይ ይህ የነገ ሰው የሚለው አባባል የሚያጭርብኝ የተለየ ትዝታ አለ። የስድስተኛ ክፍል ተማሪ ሳለሁ በማስታወቂያ ሚኒስቴር እየተዘጋጀ የነገው ሰው በሚል ርዕስ በሳምንት አንድ ጊዜ ቅዳሜ ከሰዓት በኋላ በኢትዮጵያ ሬዲዮ ጣቢያ የሚተላለፍ በአዲስ አበባ ትምህርት ቤቶች መካከል የሚደረግ የሳይንስና ህብረተሰብ ጥያቄዎች ውድድር ነበር።
እዚህ ውድድር እኔና ፍቅሩ ካሳ የሚባል ተማሪ አብረን የመርዕድ አዝማች ስብስቴ ነጋሲ ትምህርት ቤታችንን ወክለን በመወዳደር ለመጨረሻ ውድድር ከቀረቡት 4 ትምህርት ቤቶች መካከል አንዱ በመሆን በመጨረሻ ባደረግነው ውድድር ሳይቀናን በግማሽ ነጥብ ተበልጠን ውድድሩን በአራተኝነት አጠናቀናል ሲሉም ያስታውሳሉ አስራደው።
የሚገርመው ታዲያ የትምህርት ቤታችን ዳይሬክተር አቶ ተመስገን ቀነኒ ለውድድሩ እኔና ፍቅሩ ካሳ ከመርዕድ አዝማች ስብስቴ ነጋሲ ትምህርት ቤት ተመርጠው ተልቀዋል የሚል ደብዳቤ ጽፎ ከመስጠል ሌላ ከመኖሪያ ቤታችን እስከ ማስታወቂያ ሚኒስቴር ድረስ የምንሄድበት የደርሶ መልስ መሳፈሪያ አልሰጡንም ነበር። ያም ሆኖ ቤተሰቦቻችንን እያስቸገር አንዲትም ቀን ሳንዘገይ ውድድሩን አጠናቀቅን። እናም ከአቡነ ጴጥሮስ ሐውልት በታች የነበረውን የቆየም ቢሆን ቆንጂት ላንቺም ቅርብ የሆነ ቦታ እየጠቀሱ ነው አስራደው።
ልክ ነህ አሉላ።
እናም ከአቡነ ጴጥሮስ ሐውልት በታች የነበረውን የማስታወቂያ ሚኒስቴር የማውቀው ገና የስድስተኛ ክፍል ተማሪ ሳለው ሲሆን ምኞቴ ደግሞ እንዳሳምነው ገብረ ወልድ ጋዜጠኛ መሆን ነበር።
ይኸው ዛሬም የነገው ሰው ብሎኝ ብቅ ብያለሁ። አክባሪ የራዲዮ መጽሔት ቤተኛ አስራደው ከፈረንሳይ ብለዋል። አሉላ በቀጥታ ላንተ የተላከ ነው የማስታወሻ።
ልክ ነው ቆንጂት፣ እንዳለ የእሳቸውን ቃል ተከትለን ያቀረብ ነው። ታዲያ እሳቸው አሁን ከማን ጋር እንደምሰራ ሲያውቁ የሚቀጥለው ደብዳቤያቸው እንደሚለወጥ አውቃለሁ። ለሁሉም ግጥማቸውን እናስከትል።
እንቁጣጣሽ ምን አመጣሽ ይላል ራሱ። ዞረሽ ዞረሽ ተሽከርክረሽ ተሽኮርምመሽ ተሽከርክረሽ ተሞናምነሽ ተኳኩለሽ ቀናት ቆጥረሽ ወራት አዝለሽ አመት ሞልተሽ እኛን ረስተሽ ካለው ውለሽ ካለው ቀጥተሽ እንዳልነበር እንደሌለን አፈር ትቢያ ጭቃ ደብሰን ምናምንቴ ከንቱ ሆነን ውልብላንን በትውስታሽ
ከምናብሽ ከመልገብሽ እኛን ፍቀሽ ናባባ እንማማን ወንድም ጋሼ ታለምን ዘመድ አዝማድ ጎረቤቱን ሁሉን ትተሽ ሁሉን ረስተሽ ቀናት ልተሽ ወራት ቆጥረሽ አመት ሞልተሽ ዘመን አዝለሽ እንቁጣጣሽ ምን አመጣሽ ለምን መጣሽ
ምን ተሰሪ ምን ተፈጥሪ ምን ታወሪ ምን ተናግሪ እኮ ለምን ተናገሪ
ለወገኔ ለተራበው በደል ጥቃት ላባዘነው ኑሮ ጨሶ ለሚያጨሰው በንባዎቹ ለሚያጠቅሰው ጠኔ ጥሎት ለወደቀው በጎዳና ለሚተኛው ለኔ ብጤ ለሷ ብጤ ለኛ ብጤው እንቁጣጣሽ ምን አመጣሽ ተጠየቂ እንስማሽ
መሬት ነጥቀሽ አርሶ አደሩን ስራ ነፍገሽ ላባደሩን ለነጥቆ አደር ወለል አርገሽ በር ከፍተሽ ለዘራፊ ለነጣቂ ለሙሰኞች አሸግደሽ ብዙሃኑን አስጠነቀሽ በኑሮ ጣር አጎሳቁለሽ
አንገላተሽ ገለሽ ቀብረሽ ከደላው ጋር ያስቀበጥሽ ቀናት ልተሽ ወራት ቆጥረሽ አመት ሙልተሽ ዘመን አዝለሽ እንቁጣጣሽ ለምን መጣሽ ምን አመጣሽ ተናገሪ እስቲ እንስማሽ
ምን ተሰሪ ምን ታወሪ ምን ተፈጥሪ ምን ተነግሪ እኮ ለምን ተናገሪ
አንድ ቀን ኑሮን ሳይኖራት በቀዳዳ ብቻ ያያቸውለቁ ለብዙ አመታት ሲመለከቷት ለቆዩት ጎስቋሎች ኢትዮጵያውያን ወገኖቼ መታሰቢያ ትሁንልኝ ብለውናል አስራደው።
የራዲዮ መጽሔቱን ቤተኛችንን አስራደውን ለአዲስ አመት መጀመሪያ ግጥማቸው እናመሰግናለን።
አስራደው በማስታወሻው እንደተከሱት የኮቪድ መጀመሪያ ገደም በክብለው ረዘም ላለ ጊዜም ጠፍተው ከነበሩበት ዛሬ በአዲሱ አመት መጀመሪያ ዳግም ተመልሰው ብቅ ብለዋልና እንኳን ደህና መጡ ብለናል። አይጥፎ
ከነን ለተቆመው የአሜሪካ ድምጽ ያማርኛው አገልግሎት በያዝነው መስከረም ወር መገባደጃ 40ኛ አመቱን ይደፍናል።
በተከታታይ ከምናቀርባቸው ዝግጅቶች ለዛሬ ከረጅም ጊዜ አድማጮች ድም የጥቂቱን እንሰማለን። ወዲሁም የለንደኑን ግዚያችን ከፈቀደም የሎስ አንጀለስና የላስ ቬጋስን ጨምረን አዳዲስ ዘጋቢዎቻችንን እናስተዋውቃችኋለን። አስተዋይ መልሰ ከለንደን በስልኩ መስመር ላይ ይገኛል። አስተዋይ እንኳን ደህና መጣ። እንኳንም ከአዲሶቹ ዘጋቢዎቻችን አንዱ በመሆን የአሜሪካ ድምጽን ለመቀላቀል በቃ።
እንኳን ደህና ቆያችሁኛል ሁላ። በጣም አመሰግናለሁ። እንግዲህ ይሄንን ታሪካዊ የሆነ የሬዲዮ ተቋም በመቀላቀሌ በጣም ትልቅ ክብር ይሰማኛል። ያደግንበት ያሳደገን እውነተኛ የመረጃ ምንጭ ነው። እኔም ባለሁበት እውነተኛ የመረጃ ምንጭነቱን አረጋግጠን እንቀጥላለን ብዬ ተስፋ አደርጋለሁ። አመሰግናለሁ በጣም።
አስተዋይ ወደ አሜሪካ ድምጽ ቤተሰብ እኔም እንኳን ደህና መጣህላለሁ።
አመሰግናለሁ። እንኳን ደህና ቆያችሁኝ።
ራዲዮ መጽሔት መታወቂያ ብቻ ሳይሆን እንዳመችነቱ ወደፊትም ለፕሮግራሙ ተስማሚ የሆኑ የለንደን ወጎችን የምታጋራበት ጭምር ይሆናል ለአድማጮቻችን። አስተዋይ እንደ አድማጭ ፕሮግራሞቻችንን የመከታተል እድል ነበረ። ቆንጅትን በረጅም ጊዜ አገልግሎቷ የምታውቃት ይመስለኛል። ዜና ስታቀርብ ወይም ፕሮግራም ስትመራ ሊሆን ይችላል። ራዲዮ መጽሔትም ሌላው አዘጋጅ ናት። ከሷል ትጀምር ትችላለ። የመከታተል እድል ከነበረ
የዱሮነት ይያልከው
ሚገርመው እኔም መጀመሪያ በጋዜጠኝነት ህይወቴን ስጀምር ኢትዮጵያ ቴሌቪዥን ነበር የተቀጠልኩትና አባቴ ይለኝ ነበር ልክ እንደ ቪኦኤዎቹ እንደነ ቆንጅት ትክክለኛ ሀቀኛ መረጃ በደንብ አድርገህ ነገር መግለጽ መሰራለብህ የሚል አስተያየቶችን ነበር ሲሰጠኝ የነበረው። መጀመሪያ ከቪኦኤ ጋር ስተዋወቅ በግዴታ ነው የተዋወቅኩት። አሚን አንተም በገለጽከው ትክክለኛ የመረጃ ምንጭ ተደርጎ የሚወሰድ ብቸኛው ጣቢያ ስለነበር ጀርመን ድምፅ ሬዲዮ እና ቪኦኤ ነው የነበረው። 11 ሰዓት ላይ ጀርመን ድምፅ ሬዲዮ ቤት ሲከፈት በፊት እኛ ጨዋታ ላይ ነን፣ ምንም ትኩረት አናደርግለትም። 3 ሰዓት ላይ ግን የቴሌቪዥን ፕሮግራም ለማየት ወይንም እራት እየተበላ ሁሉም ነገር ጸጥ እንዲል ተደርጎ ነው ሬዲዮ የሚከፈተው። ሁሉ ግዜ ጠብ ነበረ አባታችን ጋር መስማት አንፈልግም እያለን በግዴታ ተዋወቅ ነው። ከዛ በኋላ ግን የሀገሪቱ የፖለቲካ ሁኔታ ሲገባን ሲመጣ ስለ ዓለም መረጃዎች ስለ መረጃ ምንነት ማወቅ ከጀመርን በኋላ ግን ቪኦኤን ፈልገን የምናዳምጠው ነው የሆነው። ምክንያቱም ቪኦኤ እኔ እስከማውቀው ድረስ እኔ እስከሰማሁት ድረስ የመጀመሪያው 30 ደቂቃ ዜናዎች ከተላለፉ በኋላ ዜናዎቹ ላይ ውይይት በማድረግ ወይ ደግሞ ወደ ሌላ ጉዳይ በመሄድ ፕሮግራሙ ላይ ትንሽ ደከም ያለ አድማጭ ነኝ እኔ ራሴን ስገልጸው የነበርኩት። ዜናዎቹ ላይ ግን ምንም ጥያቄ የለውም በደንብ ስንከታተል። ምክንያቱም ብቸኛው እውነተኛ የመረጃ ምንጭ ተደርጎ ነው የሚወሰደው። በተለይ ደግሞ ኢትዮጵያ ውስጥ እኔም ስራ ከጀመርኩበት ጊዜ በኋላ በጋዜጠኝነት ራሳችንም እናረጋግጥበት ነው ቪዲዮዎች ምን አሉ እየተባለ ይሰማ ነበረ። እና ቪኦኤ ላይ የሰማነው ስናወራም በዛ ባለቆቻችን አካባቢ ብዙም ደስታ አልነበረም ኦብቪስሊ እንደሚገመተው። እና አዎ አድማጭ ነበርኩኝ። በተለይ ዜናዎቹ ቲቪም ስሰራ እኔ ዜና ክፍል ነበረ የምሰራው። ስለዚህ የሚስበኝ ዜና ነገር በብዛት ስለነበረ ከምሰራበት ዲፓርትመንትም አንጻር በደንብ ዜናዎችን እንሰማለን። በተለይ የፖለቲካ ነገሩ በጣም በተቃወሰ ጊዜ ኢትዮጵያ ውስጥ ከ97 ጀምሮ በደንብ በሚባል ደረጃ የቪኦኤ ተከታታይ ነበር።
አስተዋይ ትክክለኛውን ዜና እውነተኛውን የምናጣራበት የምንሰማበት የአሜሪካ ድምፅ ነበር ነው ያለው። እንደው የምታስታውሰው አለ ይሄን ዜና ያረጋገጥኩበት የምትለው?
አዎ ዜናውን አሁን ስፔሲፊካሊ ማስታወስ እንትን ቢልም አይ ቲንክ ነገሮችን የምናረጋግጥበት እና ደስታ የምናገኝበት የነበረው ይመስለኛል ካልተሳሳትኩኝ የምርጫ 97 ጊዜ የምርጫ ውጤቶች በሚገለጹበት ጊዜ ሰላማዊ ሰልፎች፣ ይሄ በተለይ ውጭ ሀገር የሚካሄዱ ሰላማዊ ሰልፎች ሲካሄዱ ኢትዮጵያ ውስጥ ያን ጊዜ ቅንጅት አዲስ አበባን አልቀበልም ካለ በኋላ አዲስ አበባ ውስጥ የተገደሉ ሰዎች እንደዚህ ያለ የእነሱ ነገሮች ሲነግሩ ስንሰማ ላይ መስማት የምንፈልገው እውነታውን ስለነበረ እነዚህ አይነት የፖለቲካ ዜናዎች ናቸው
ዛሬ እንግዲህ የሙያ አጋራችን ልትሆን ተቀላቅለናል። የለንደን እንግዲህ ትኩስ ወሬዎች አያመልጡንም። የራዲዮ መጽሔት ደግሞ ዘና የሚያደርጉ ዘገባዎችና ቅንብሮች የሚደመጡበት ነውና በተለያዩ ዘገባዎች መላልሰህ እንደምትመጣ ተስፋ እናደርጋለን። በድጋሚ እንኳን ደህና መጣህ። ቆንጅት አስተዋይም በራሱ እንግዶች ይዟልና ወደዚያ ይሰደን።
ጥሩ ሐሳብ ነው አሉላ። መስመሩን ለአስተዋይነት ተወለት።
አስተዋይ መስመሩ ያንተ ነው።
እሺ፣ እጅግ አድርጌ አመሰግናለሁኝ። ከለንደን ከእንግዲህ በለንደን ብቻም ሳንገደብ እዚህ አውሮፓ አካባቢ ያሉትንም ለመቃኘት ጥረት እናደርጋለን። ለንደን ውስጥ በነገራችን ላይ ብዙ ያልታዩ የኢትዮጵያ የሆኑ እንግሊዝን ከኢትዮጵያ ጋር የሚያቆራኘው ብዙ ነገሮች አሉና በሂደት አንድ ሁለት እያዝናወጋቸዋለን። አሁን ለዛሬ ከአሜሪካ ድምፅ ጋር ያላቸውን ልምድ፣ ያላቸውን ትዝብት፣ ከዘመኑ የሚዲያ እንቅስቃሴ ጋር፣ የሚዲያ የህዝቡ አቀባበል ጋር ያላቸውን እንቅስቃሴ ሊነግሩኝ በዚሁ በእንግሊዝ ሀገር በለንደን ከተማ ወደ 18 እና 19 ዓመት ገደማ የኖሩ ሁለት ሰዎችን አነጋግሬያለሁኝ። ከነሱ ጋር አጫጭር ቆይታ አድርገናል። እነሱም ቪኦኤ ማለት ለነሱ ምን ማለት እንደሆነ፣ ከሚዲያ ጋር አያይዘው ምን አይነት ትዝታ እንዳላቸው፣ የልጅነት ዘመናቸው እነሱ እንደውም በሰባዎቹ በሰማኒያዎቹ አካባቢ የነበሩ አድማጮች ናቸው እና በእርግጠኝነት አድማጮችም በእነሱ ድሜ ያሉ ትዝታቸውን ይጭሩበታል፣ ሌሎቹም ደግሞ ይዝናኑበታል ብዬ አስባለሁኝ። እሱን አዳምጠን የምንመለስ
ለዚህ ቃለ መጠይቅ ፈቃደኛ ስለሆኑ በቅድሚያ እጅግ በጣም አድርጌ አመሰግናለሁ። ለአድማጮች እስቲ ራስዎን ያስተዋውቁልኝ።
ዘላለም ዘደበ እባላለሁ። ያው እዚህ ሀገር መኖር ከጀመርኩ 18 ዓመት ሆኖኛል።
ሚዲያ ማለት ለርሶ ምንድን ነው?
ሚዲያ ማለት እንግዲህ ሶርስ ኦፍ ኢንፎርሜሽን ነው።
ከ18 ዓመት በፊት የሀገሪቱ የሚዲያ ላይ ትዝታውን ያጋሩኝ።
አዎ፣ ድሮ እንግዲህ የምንከታተለው የዛን ዘመን እኔ በነበርኩበት ጊዜም ቴሌቪዥን ገና ብላክ ኤንድ ዋይት ነበረ። ከለድ ቴሌቪዥን ያው የመጣው በቀበሌ ነው። ቀበሌ ነበር ሄደን ላይ የነበረው። በጣም ኢንጆይ እናደርግ ነበረ። ሌላው ደግሞ ሬዲዮ ነው። ሬዲዮ ያው የኢትዮጵያ ሬዲዮ አለ። ከዛ በኋላ ደግሞ በትምህርት በሬዲዮ ተብሎ ለገዳዲ መጡ። ፋና ሬዲዮ ተጀመረ። እነዚህ እንግዲህ እኔ በነበርኩበት ዘመን ነው። በጣም በቃ ሬዲዮ ቅዳሜና እሁድ አንድ ወሰን የመዝናኛ እንትናችን ነበረ። ከውጭው ደግሞ የጀርመን ሬዲዮ ቪኦኤ፣ እንደገና ደግሞ አንድ ከራሽያ የሚተላለፍ ሬዲዮ ነበር፣ የአማርኛ ፕሮግራም። የዜና ሶርሳችን ነበር እነዚህ። ስፔሻሊ በ83 ዓመተ ምህረት ኢህአዴግ በሚገባበት ዘመን ትምህርት ቤት ነበር፣ ዩኒቨርሲቲ ነበርና ዜና እነዚህ ሶስቱ ላይ ነበረ እየሮጥን እናዳምጥ የነበረው፣ አራተኛ ኢትዮጵያውን ማለት ነው። ምንም በዛን ጊዜ እንግዲህ ሳይድ ይዞ ስለሆነ ሚዲያ ነጻ ስላልነበረም፣ በዚህ በኩል ያለውም የራሱን ስለሚያወራ፣ በሌላ በኩል ያለውም የራሱን ስለሚያወራ እንደ ተጨባጭ የኢንፎርሜሽን እውነታን ላይ የተመረኮዘ ብለን የጀርመንን የቪኦኤን እንደገና ከራሽያ የሚተላለፈውን የሬዲዮ በቃ ከዚህ ከዛ ስዊች እያደረግን እናዳምጥ ነበር።
አሜሪካ ድምፅ ሬዲዮ ከሚያስተላልፏቸው ነገሮች ትዝ የሚሉትን እስኪ ትዝታውን ያጫውቱኝ።
ቪኦኤ በእርግጥ በጣም እንወደው ነበር። ከሙዚቃዋ ከመጀመሪያው ከኢንትሮዳክሽኗ የምትለዋ እሷ እስካሁንም ያለች ይመስለኛል። ከምሽቱ 3 ሰዓት ሆኖ እስከሚጀምር ድረስ በጣም በጣም በጉጉት ነበረ። በቃ ሬዲዮዋን ከበን ነበር እናዳምጥ የነበረው እና የነበረችው አንድ ሬዲዮ ነበረች። እንደውም ጦርነታችን የዛች ሬዲዮ ታሪክ ነበረ። ሬዲዮዋ የሆነ ፕሮብሌም አላት። ታወራና በመሀል ቀጥ ትላለች። በጥፊ ከዛ ስትመታ ደግሞ ትገለበጥና ትጀምራለች፣ ታወራለች። እና ጦርነታችን ከሬዲዮዋ ጋር ነበረ። ዜና ለማዳመጥ እኛም ራሳችን ከፋሚሊው እንትን አንጻር በቃ በጣም ምንም የመናገርም ነገር የለም። ዝም በሉ አሁን ቪኦኤ ሊጀምር ነው ከተባለ በቃ ይከፈታል። ጠረጴዛዋ ላይ ትቀመጣለች ሬዲዮዋ፣ እሷ ነች የምታወራው። እና ቪኦኤ በጣም የሚወደድ ፕሮግራም ነበረው። የዜና አቀራረባቸው ምናምን በጣም ደስ ይላል። ዜናውንም ያቀርቡ ያነቡ የነበሩ ሰዎች ድምጻቸው በጣም 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 ደስ የሚል ነበር። እና ጥሩ ኢንፎርሜሽን ደውለው ጠይቀው አናግረው ያቀርቡ ነበር። እና የኢንፎርሜሽን ፍሰቱ አትሊስት 95% ድረስ አኩሬት ነበር ብለን እናዳምጣለን። እና የሚሆነው ነገርና እነሱ የሚሉት ነገር ተመሳስሎ እናገኘዋለን። እና ጥሩ ነበር
ለመረጃ ያለው ቫልዩ። የሚዲያዎቹ ሁኔታ እስቲ የበፊቱና አሁኑን ያነጻጸሩ ትንሽ።
ኢንፎርሜሽን በአሁኑ ሰዓት ሀገራችን ውስጥ ብትገባ አንዳንዱ በውሸት ያለ የሌለ ነገር አቅርቦ ዩቲዩብ ላይ አድርጎ ለማይረቡ ነገሮች የሰውን ጭንቅላት ወደማይሆን ነገር የሚመራል። እዛ ነው ያክል ደግሞ እውነተኛ የሆነውን ነገር ደግሞ አቅርቦ ህዝቡ በዛ ኢንፎርሜሽን ላይ ተንተርሶ ትክክለኛ የሆነው እነዚህ የሆነው ነገር እንዲያገኝ ደግሞ የሚጥሩ አሉ። አሁን እነዚህ ነገሮች በምን እንወቃቸው? የትኛው ነው ጥሩ የሚያቀርበው? የትኛው ነው ውሸት የሚያቀርበው የሚለው ለሰው ችግር ነው። እኛ በነበርንበት ዘመን በቃ የምናቀው ኢትዮጵያ ነው አንድ ኢትዮጵያ ነው በቃ ኢትዮጵያ ብለን ነው እናዳምጠው ሀገራችን ብለን ነው እናዳምጠው። አሁን ያለው ሰው ደግሞ ኢትዮጵያ ብትለው አንዳንዱ ደንታ የለውም። ምናልባት አሁን የተወለዱ ልጆች በጣም ኮንሺየስ ይመስሉኛል ስለ ኢትዮጵያ።
ምን ይመኙለታል ለቪኦኤ? በመጨረሻ
ለቪኦኤ መልካም እድል ነው የምመኝለት።
አመሰግናለሁ።
አመሰግናለሁ።
በጣም አመሰግናለሁ ለያናገሩኝ ስለፈቀዱ ራስዎን ያስተዋውቁልኝ።
እኔም በጣም አመሰግናለሁ። ስሜ ወንደሰን ግርማ ይባላል። ከኢትዮጵያ ከወጣሁ ወደ 19 ዓመት ይዣለሁ። በለንደን ከተማ ነው የምኖረው።
ሚዲያ ሲባል ደርሶ ቢሰጠው ትርጉም ምንድን ነው?
በእኔ አመለካከት ሚዲያ ማለት በጣም ፓወርፉል የሆነ ኢንፎርሜሽን፣ ያልሰማኸውን ሩቅ ቦታ ያለን ነገር በቅርብ አምጥቶ ኢንፎርም የሚያደርግህ ነገር ነው።
መቼም አሁን ጊዜው ተቀይሯል። የቴሌቪዥን የሬዲዮ ያን ጊዜ የነበረው ትዝታ እስኪ ያጋሩ።
አቤት አቤት፣ ወደኋላ ወሰድከኝ። በሰባዎቹ ነው እንግዲህ እኛ ለሚዲያ የበቃንበት እድሜ ማለት ከሃይ ስኩል ጀምረ የጉርምስና አንዳንድ ኢንፎርሜሽን የምትፈልግበት በዛን ጊዜ የተመቻቸ ሚዲያ ጊዜም አልነበረም። የነበረን አንድ የመንግስት ሚዲያ ነው፣ ኢትዮጵያ ቴሌቪዥን፣ ኢትዮጵያ ሬዲዮ። ከዛ ቀጥሎ ጆሮአችንን አቆመን በጣም የምንፈልገው ቪኦኤ አማርኛ ድምጽ ነው። እንዲሁም ደግሞ ወደ 11 ሰዓት በኢትዮጵያ አቆጣጠር የሚመጣ የጀርመን ድምጽ ሬዲዮ አለ። ሁለቱን በጣም በጣም ሆን ብለን በተለይ ተማሪዎች እያለን በጥናት ሰዓት ሁሉ ጥናት ቆሞ ቀጥታ እሱ ላይ ነበር ፎከስ። ቪኦኤ ማታ 3 ሰዓት ላይ ነው በቃ ለ3 10 ጉዳይ 5 ጉዳይ ጆሮአችንን አቆመን እሱ ላይ ነበር ትዝ ይለኛል።
እንደዚህ ያለ እስኪመጡ ድረስ የአሜሪካ ድምጽ ሬዲዮ ማለት ለርሶ ምን ነበር?
አረ በጣም እንጂ በቃ ጆሮዬ ውስጥ እስካሁን በቃ ያቃጭላል። ሲጀመር ያለው ሙዚቃ ራሱ ድንድድድድ የሚል ነገር አለ። የሆነ ሙዚቃ አላቸው በጣም የሚስበን በቃ ጆሮአችንን የምንከፍትበት። ሃይ ስኩል በጨረስኩበት ሰዓት የሆነ ስራ ይዤ ወደ በረሃ ኦጋዴን ሶማሌ ቦርደር አካባቢ ሙስታሂል የሚባል አካባቢ ጫካ ውስጥ ለአንድ 6 ወር ያህል ሄጄ ነበር ለስራ። እዛ ላይ ራሳችንን ልክ በቃ ጨርሰን ሻወራችንን ከፊል ተመልሰን ከወሰድን በኋላ ሁሉም ፎጣውን ተከናንቦ በቃ ቪኦኤን የሚጎረጎረው እሱ በቃ መዝናኛችንም ነው፣ ኢንፎርሜሽንም ጋዘር የምናረግበት ነው። በወቅቱ ደግሞ የተለያዩ የደርግ የነበረ ችግር የወያኔ የሻቢያ ዘመን ነው። በጣም ጆሮአችንን አቁመን የምንከታተለው ሚዲያ ነበር። ቪኦኤ እውነተኛውን ኢንፎርሜሽን ከጥሩ ማስረጃ ጋር ይሰጠናል። በቃ ትንሽ ትልቅ አይልም፣ ሁሉም ነበረ ጆሮን ከፍቶ የሚሰጠው። ጆሮ እኮ እውነት ይፈልጋል እና መሬት ካለው አጠገብህ ካለው ነገር እውነቱን ሪፖርት አድርገው በሬዲዮ የምትሰማው ከቪኦኤ እና እንዳልኩ ቅድም ከጀርመን አንዳንዴ እንጂ ከኢትዮጵያ ሬዲዮ ምንም አይንን ግንብ አላልከው አይነት በቃ ያየውን በሌላ ተርጉሞ ነው በሪፖርት የሚቀርበው። ስለዚህ ሌላ ቴሌቪዥኖችም ሆኑ ሌላ ነገር ዝም በሉ አጥፉ ተብሎ በቤተሰብ ደረጃ ራሱ የሚዳመጥ ሬዲዮ ጣቢያ ነበር።
ያን ጊዜ ከነበሩት የሚያስታውሷቸው ጋዜጠኞች ይኖራሉ?
አዎ፣ ችም ጊዜው ስለቆየ ትዝ ይለኛል። ሰለሞን ክፍሌ በቃ ድምፁ የተለየ ነው። የአቀራረብ ዘይቤው ራሱ ሰለሞን ክፍሌ በደንብ አስታውሰዋለሁኝ። ሌሎችም ነበሩ።
እዚህ እስከመጡ በኋላ ኑሮን እንግሊዝ ሀገር ካደረጉ በኋላ ቪኦኤን የማዳመጥ እድል አግኝተዋል?
አዎ፣ ከነበረ ውስጤ ካደረብኝ ፍቅር ቀጥታ የዕለቱን እንኳን ባላዳምጠው በዩቲዩብ ፈልጌ ምናምን አንድ ቀን ያለፈን ሁለት ቀን ያለፈን በደንብ እከታተለዋለሁ።
በመጨረሻ መግቢያ ላይ እንዳልኩት የአሜሪካ ድምፅ ሬዲዮ አማርኛው ፕሮግራም 40ኛ ዓመቱን እያከበረ ነው እና ምን ይመኝለታል?
ቪኦኤ ከልጅነቴ በኢንፎርሜሽን ያሳደገኝ ጣቢያ ነው እና አሁንም እየሰሩት ያለው ይሄ የተተካውን ወጣት የሚያደርገው ያለው ትክክለኛ የሆነ ታማኝ የሆነ ሪፖርት ነው እየሰራ ያለው። በበለጠ እደጉ ተመንደጉ አሁንም በሚቻለኝ ከታተላት ጭጋር ያመሰግናል። በጣም አመሰግናለሁ።
ከለንደን አስተዋይ መለሰ ወደ አሜሪካ ድምጽ ያማርኛ አገልግሎት በተሰብ እንኳን ደህና መጣን ላለን በድጋሚ ግሩም ዝግጅት ነው ይዘር የቀረብከው የመጀመሪያ ዝግጅት ነው በዚህ በአማርኛው ክፍል በአሜሪካ ድምጽ እንግዲህ ልመድብህ ነው የምንለው
አመሰግናለሁ
አድማጮች እንዳስተዋይ ሁሉ በቅርቡ የተከላከሉንን የሎስ አንጀለስዋንና የላስ ቬጋስን ዘጋቢዎቻችንንም በተመሳሳይ የምንተዋወቅበትና በየአካባቢዎቻቸው የሚገኙ የአሜሪካ ድምጽ የረጅም ጊዜ ታዳሚዎችን ድምጽ በተከታታይ ፕሮግራሞቻችን እንሰማለን። ከአሜሪካ ድምጽ የኢትዮጵያ ስርጭት ጋር የሚዛመዱ የተለያዩ ገጠመኞች ያላችሁ አድማጮቻችንም በየበኩላችሁ ገጠመኞቻችሁን በድምጽ ቀርጻችሁ ብትልኩልን ወይም በኢሜይል ብታደርሱን የምናስተናግድ መሆኑን ከወዲሁ ለማስታወስ እንወዳለን። መልእክቶቻችሁን ስትልኩ ታዲያ ለአሜሪካ ድምጽ የራዲዮ መጽሔት ዝግጅት ክፍል ማለት አስተንግዶ
ደም ብለን ያስተዋወቅናቸው የምሽቱ እንግዳችን ደረጃ ለማየው ይባላሉ።
ዶክተር ደረጀ ባለም አቀፍ ደረጃ በአንድ በኩል በባለጸጋና በመልማት ላይ ባሉት ሀገሮች መካከል
በሌላ በኩል ደግሞ በሀገሮች ውስጥ በተለያየ የኢኮኖሚ ደረጃ ላይ በሚኖሩ ሰዎች መካከል ያለው ያልተመጣጠነ የግብር አከፋፈል በብዙሃን ህልውና ላይ የሚደቅነውን ፈተና የሚቃወም ዓለም አቀፍ ድርጅት ይመራሉ።
ከመስራቾቹም አንዱ የሆኑበትንና ይህን ዛሬም በስራ አስኪያጅነት የሚመሩትን ሰዎች መብት ቆመ ድርጅት ስራ እንዲሁም ወደዚህ ስራ ያመጣቸውን መንገድ ያጫውቱናል። ደረጀ አለማየሁ በቅድሚያ ለጊዜው አመሰግናለሁ።
እንዴት አመሰግናለሁ።
ዶክተር ደረጀ በሙያው ከፍተኛ የምጣኔ ሀብት ባለሙያና የልማት ጉዳዮች አዋቂ ነዎት። ወዲሁም ደግሞ በአማርኛ በግርድፉ ሲመለስ ፍትሃዊ ለሆነ የግብር ክፍያ የቆመ ግሎባል አላያንስ ፎር ታክስ ጀስቲስ የተሰኘ ዓለም አቀፍ ድርጅት ይመራሉ። በጥቅሉ ለሰው ልጆች መብት የተያዘ ሙግት ነው እንደተረዳሁትና እስኪ ድርጅታችሁ የተሰማራበትን ስራ እንዲሁም የቆመለትን ዓላማ ዘርዘር አድርገው ያስረዱን።
አመሰግናለሁ። ሊቀመንበር የነበርኩት ከተመሰረተ ጀምሮ ለአንድ 8 አመት ነበር። አሁን ከሊቀመንበርነት ወርጄ ደሞዝ ተከፋይ ስራ አስኪያጅኛለሁ።
ግሎባል አላያንስ ፎር ታክስ ጀስቲስ ምንድነው ድርጅቱ የሚባለው ለማስረዳት ለምንድነው የቆመው ከሚለው መነሳት ይሻል ይመስለኛል። እንግዲህ አንተም አድማጮች ዘንድ በጠቅላላ በሰፊው በካዳጊ ሀገሮች ውስጥ ሀብታም ሀገሮች ሬጂዮች በሀብታም ሀገሮች የተቋቋሙት እንደ ዓለም ባንክ እንደ የዓለም ገንዘብ ድርጅት ለደሃ የሚያስቡ ችግር የሚበጣው በደሃ ሀገሮች ያሉ መሪዎች ጉቦ ስለሚበሉ ገንዘብ ስለሚዘርፉ ነው። እነሱ መላክ የአፍሪካ የአውሮፓ የአሜሪካ የደቡብ አሜሪካ የኤዥያ መሪዎች ናቸው ዋና ተጠያቂዎች የሚል በጣም የተስፋፋ እምነት አለ። ሁለተኛ ደግሞ ይሄ ደሃ ሀገሮች የሚንቀሳቀሱት ከሀብታም ሀገሮች በሚያገኙት የእርዳታ ጥብታ ነው የሚል አይነት የተስፋፋ እምነት አለ። ይሄ በፍጹም እውነታውን የሚቀይር የተሳሳተ አመለካከት ነው። እኛ በዚህ አካባቢ መስራት በመጀመርበት ጊዜ ሁለት ነገሮች ምላየን ነው። አንደኛ ለምሳሌ አፍሪካን ብትወስድ አፍሪካ ለዓለም አበዳሪ እንጂ ተበዳሪ አይደለም። የፍሳሹን መጠን በምታይበት ጊዜ እኛ አይደለንም ለኦኢሲዲ በሚያደርጉት አንዳንድ ሪፖርት ላይ በእርዳታ ለምትገባው $1 $3 ከአፍሪካ ይወጣል የሚታል። በጠቅላላው የገንዘብ ንብረትን በምታይበት ጊዜ አፍሪካ ወደ ውስጥ ከሚገባ ወደ ውጭ የምታወጣው ይበልጣል። እርዳታ የሚባለው ነገር በነጻ የተሰጠ ይመስላል እንጂ ነፃ ሀገሮች የራሳቸውን ኢኮኖሚ ፖሊሲ እንዳይወስኑ እጅና ስርና በራሳቸው የሚፈልጉትን ስራ እንዳይሰሩ የሚያደርግ እንዳውም በአንዳንድ ምሁራን አባባል ሀሳብ ሀገሮች እኛ እንደሰራ ነው ሳይሆን እኛ እንደምንላችሁ የሚል አመለካከት አላቸው ነው። ምክንያቱም እነሱ ሲያድጉ የነበረ ጊዜ የሚደረገውን ፖለቲካ ሳይሆን እነሱ ዛሬ አፍሪካ፣ ኤዥያ፣ ደቡብ አሜሪካ እንዳይደርስባቸው የማይሆን መንገድ ለማስያዝ የሚሰጡት ምክር ላይ የተመሰረተ ነው ብድር። ስለዚህ ገንዘብ ስርቆት የሚባለውን ነገር ደግሞ በምትመለከትበት ጊዜ የአፍሪካ መሪዎች አይሰርቁም፣ ድርሻ የለም፣ ጉቦ የለም አይደለም። መጠኑን በምታስተያይበት ጊዜ አንድ ለሶስት ነው። ካርታ አገር የሚመጡ ትልልቅ ካምፓኒዎች በህገወጥ መንገድ እንዳስወጡትና ታክስ ሳይከፍሉ አጭበርብሮ እንዳስወጡት 70% ከአፍሪካ ወደ ሰሜን የሚሄደው ገንዘብ ነው።
ለአድማጮች ግልጽ እንዲሆን ይሄ በአቅጣጫ ምን ይገልጸው ነው? ከደሃ ሀገራት ዳታ ለሚሰጡት ራሳቸው ወደ ምዕራባውያኑ ወይም ባለጸጋው ሀገራት ነው እንደውም የሚመለሰው እያሉ ነው።
አንድ ለሶስት ለአንዷ ዶላር ሶስት ወደ ሀብታም ሀገሮች የሚመለሱ። አፍሪካ፣ ኤዥያ፣ ላቲን አሜሪካ በጉቦ ነው እንጂ ሌላ ዘረፋ የለም የሚለው ደግሞ እንደገና ቁጥሩን በምታስተያይበት ጊዜ እንዳውም የአፍሪካ ዩኒየን ያወጣው ሪፖርት ላይ 70% በንግድ ውስጥ ሀብታም ኩባንያዎች በሚያደርጉት የማጭበርበርና ህግን እንደፈለጉት ተርግቦ በሚያስወጡት 70% የበለጠው ከአፍሪካ ውስጥ የሚወጣው በሱ ነው። ይሄ ጉቦ ሌላው ነገር አንዳ ተገምብሎ 30% ነው የሚሆነው። ጉቦ የችግር ምክንያት አይደለም አይደለም። ነገር ግን የገንዘቡን መጠን በምታይበት ጊዜ በኪስ አውላቂና በዘራፊ መካከል ያለ ልዩነት ነው። ስለዚህ ኪስ አውላቂዎቻችንንም ችላሳንን ዘራፊዎች አፍሪካን፣ ደቡብ አሜሪካን፣ ኤዥያን እንዳይዘርፉ ለማድረግ ምን ማድረግ አለብን? እንዴት መታገል አለብን? ከእንዲህ አይነት ንቅናቄ ነው የምንሰራበት ድርጅት የተፈጠረው።
መልካም።
እና አላማችን ምንድን ነው? ይሄ በአገር ደረጃ በአህጉራችን ደረጃ ኪስ አውላቂዎቻችን ኪስ እንዳያወልቁ መከላከልና መታገል ሳናቆም ዘራፊዎች ደግሞ አፍሪካን፣ ኤዥያንና ደቡብ አሜሪካን እንዳዘርፉ መከላከል በሁለት በኩል የተያዘ ትግል ማካሄድ ነው የኛ ድርጅት የሚሰራ።
መልካም።
እነዚህ ሁለቱ ናቸው ዋነኞቹ።
በደንብ የተረዳን ይመስለኛል። በአገር ደረጃ በአገር ውስጥ የሚፈጸም ምዝበር አለ። እርስዎ በንጽጽር በኪስ አውላቂነት መስለውታል። በዓለም አቀፍ ደረጃ ረጂዎቹ ራሳቸው መልሰው የሚወስዱት በእርዳታ ስም ከሚመጣው ሶስት እጅ ነው። በንጽጽርም አገር ውስጥ ከሚባክ ነው የሚዘረፍ ያሉት የባለጸጋ አገሮች ኩባንያዎች መልሰው የሚወጣው ይበልጣል ብለዋል። እስኪ ፈታፈታ እናድርገው ዶክተር ደረጀ። ይሄ የተለመደውን በስፋት የምናውቀውን አይነት የመብት ተሟጋችነት አይነት አይደለም። ይልቁንም የሀገራትን ህልውና የህዝቦችን ህልውና የሚመለከተውን ያህል ጠዋት ማታ ምን ሰማቸው የመብት ሙግቶች ለየት ይላሉና ድርጅቱ ስካለውት ያመራር ሐላፊነቶ በተጨማሪ እንደ ምጣኔ ሀብት ባለሙያም ጭምር እንስ ሐሳቡንም ቀረብ አድርገን ለመረዳት እንሞክር። ከቀረጥ ክፍያ ጋር የተገናኙ አሰራሮች ለዚህ መንገድ መሆናቸውን ስለ ድርጅታችሁ የሚገልጹ ጽሑፎች ያስረዳሉ። የቀረጥ አከፋፈል በአገር ውስጥም በአገሮች መካከለም ይላሉ። ቀደም ካሉት ጋር የሚያያዝ ይመስለኛል። የቀረጥ አከፋፈል በተለይ ደግሞ ለሌለው ሰው ምንን ይከፍላል ብሎ ሊያነሳ ያለውም ትንሽ ነው የሚከፈለውም ትንሽ ነው ብሎ ሊያስብ ይችላል። በተራ ሰው አይን ደሃ ሀገራት እንዴት አድርገው ነው በቀረጥ ስም የሚያጡት የሚለውን በምሳሌ ማሳየት የሚቻል ከሆነ አንዲት አፍሪካዊት ሀገር በድጎማ ከፍተኛ ገንዘብ ታገኛለች ተብላ የምትወሰድ ሀገር በአንጻሩ ምዝበራ የሚፈጸምባት ከደሃ ህዝቧ የሚወሰድባት ሀገር ምሳሌ ይስጡን እስኪ አወሳሰዱን በተጨባጭ የምታውቁትንም።
አንድ ምሳሌ ብዙ ምሳሌዎች መጠት ይቻላል። እንግዲህ ቀረጥና ግብር መካከል ያለው ልዩነት ታክስና ከስተምስ መሀል ልዩነት አለ። እሱ ውስጥ አልገባም። ግን አንድ በጣም ጥሩ እኛ ብዙ የተጠቀምንበት አንድ ጥናት አለ። ሳድ ሚለር የሚባል እናንተም ሀገር አሜሪካ የሚሰራ የበድቫይዘር ሁሉ ባለቤት የሆነ ኢንተርናሽናል የቢራ ካምፓኒ አለ እና የእኛ አባል የሆነ ድርጅት ባደረገው ጥናት ጋና ውስጥ እሱ ከከፈለው ቀረጥ የበለጠ መንገድ ዳር ቢራ የምትሸጥ ሴትዮ ቀረጥ ከፍላለች። ምንድን ነው የሆነው? ሶስት ምሳሌዎች ልስጥህ።
እሺ
እንግዲህ ታክስ የሚከፈለው በትርፍ ላይ ነው። ትርፍ ደግሞ ምን ማለት ነው? ከወጪና ከሽያጭ የሚተርፍ ማለት ነው አይደል? እኔ አሁን ወጪዬን አጭበርብሬ ከፍ ካረኩ ከሽያጭ ጭራሽ እንዲበልጥ ካረኩ ትርፍ ሳይሆን በኪሳራ የሚሰራ ነው የሚመስለው። ስለዚህ ክህለት ያለው ሂሳብ አያያዝ ይባላል። ወጪህን ትወዝረውና ገቢህን ወይ እንዳልክተዋለህ ወይ ታሳንሰዋለህ። ለምሳሌ ይሄ ድርጅት የራሱ የገንዘብ ቅርንጫፍ አለው። ግን ይሄ ቅርንጫፉ በሌላ ስም ነው የሚመዘገበው። ከሱ ጋር የተያዘ መሆኑ እንጋታ ይገርኛል። ከራሱ ገንዘብ ይበደርና ጋና ይህንን ገንዘብ ነው ስራ ላይ ያውልኩት ይልና በየአመቱ ለዚህ ብድር ይሄን ያህል ወለድ እከፍላለሁ ይላል። ወለድ ወጪ ነው። ስለዚህ በዛ በወለድ መጠን ከትርፉ ያሳንሳል ማለት ነው። ከዛ በኋላ ለገንዘብ አያያዝ ምክር ስዊዘርላንድ ከሚባል ካምፓኒያ ይህናል ክፍዬ አማካሪዎችን አሰርቻለሁ ይላል።
ሌላ ወጪ ማለት ነው።
አሁን ሌላ ወጪ ማለት ነው። ወጪው ይቆለልና አፍሪካ ውስጥ የምንሰራው በኪሳራ ነው ይሏል። ይሄ ደግሞ ምንድን ነው? ራሳቸው ይሄ ትልቁ ኩባንያ በተለያየ ስም የተለያየ ቦታ ይመዘገባል። እሱ በሱ ዕቃ ይሻሻጣል። ባልሆነ ዋጋ በሳቸው ለሂሳብ አያያዝ ብቻ ሲሉ ይስማማሉ። አንድ ምሳሌ ነው። ኬማን አይላንድስ የሚባል ትንሽ ደሴታ በእንግሊዝ ዘውድ ስር አለ። አንድ ቢሮ ውስጥ አንድ ህንፃ ውስጥ 12,000 መልቲናሽናል ድርጅቶች ተመዝግበዋል። አሁን ለምሳሌ እና አፕል የንግድ ምልክታቸው የተመዘገበው ብለህ ተመልከት። በሙሉ ቀረጥ የማይከፈልባቸው ቁጥቋጥ ደሴቶች ላይ ነው። አማዞን የሚባለው አሁን እዚህ ፈረንሳይ የሚሰራ ፈረንሳይ ውስጥ ለመስራት አማዞን ለሚባለው የንግድ ምልክት በ100 ሚሊዮን መክፈል አለብኝ ይልና ለራሱ በርሙዳ ለመዘገበው መስሪያ ቤት አስተላልፋል። ይሄንን ፈረንሳይ ውስጥ ወጪ ነው ይላል። ይሄንን ወጪ ካረገ ትርፉ ይቀንሳል ማለት ነው። እና ይሄንን ንግድ ምልክት የሚባለውን እነዚህ ቀረጥ የማይከፈልባቸው አገሮች ሄዱና እነዚህ 12,000 ካልኩ ቢሮዎች አንዱ የፖስታ ሳጥን ድርጅት ይከፍቱና አብዛኛው የሚከፈለው ለነሱ ነው። ለሌላው ድርጅት የንግድ ምልክቱ ዋጋ መከፈል አለበት። እሱን እየከፈልኩ ነው። ኮካኮላ አውሮፓ ውስጥ ቀረጥ ከፍሏል እንኳን አፍሪካ። እና ይሄ እንግዲህ አንዳንድ ምሳሌ ይታይ ይችሉ። ይሄ እንዳልኩ ክህለት ያለው ሂሳብ አያያዝ የሚለው ማለት ዝርዝር አለ። ብቻ በጠቅላላው ምንድን ነው? ወጪያቸውን በዚህ ክህለት ባለው ሂሳብ አያያዝ ከፍ ያደርጉና ትርፋቸውን መሬት ያወርዱና በተጨባጭ ትርፍ እንዳገኙበት ሀገር ትርፋቸውን ዝቅ ያደርጉና የሚከፍሉት ቀረጥ በጣም ትንሽ ይሆናል። ሌላው አሁን የመኪና መገጣጠሚያ አፍሪካ ውስጥ አለ እንበል፣ የሚቼል ኮስ የምን በለው። አሁን መገጣጠሚያ እነዚህ ትልልቆቹ መገጣጠሚያ አካሎች ከውጪ ነው የሚመጡ። እንደ ኪሎ ሙዝ እንደ ምናምን ዋጋቸው ስንት እንደሆነ ገበያ ላይ የምታውቀው ነገር የለም። እነሱ ናቸው የሚጨምሩበት። ምክንያቱም ተመጣጣኝ የሆነ ዋጋቸውን የሚያስገምት እቃ የለም። እና ገጣጥሞ ሲጨርሱ ወጪያቸው ሰማይ ይወጣል። አሁን በብድር ነው መተን ኢንቨስት ያደረግነው ይሉና ከራሳቸው የገንዘብ ቅርንጫፍ የወሰዱት በተራ የባንክ ብድር የሌለ ወለድ እየከፈልን ነው ይሉና ወጪያቸውን ከፍ ያደርጉታል። እና ወጪ ከፍ በማድረግ ትርፋቸውን በማሳለፍ የሚከፍሉት የቀረጥ መጠን የታክስ መጠን በጣም ዝቅተኛ ነው። ይሄ ትርፍን በማጭበርበር የሚደረግ ሽፍጫ በጠቅላላ ወደ 500 ቢሊዮን ዩኤስ ዶላር በአመት ሊሆን ይችላል ብሎ ይገምታሉ። እኛ ከዛም በላይ እንሄዳለን። ይሄ አይነት አሰራር አለ። ይሄ አንዳንዱ ደግሞ ህጋዊ ነው። ለምሳሌ ዝም ብሎ አንድ ጊዜ አንድ ባንክ እዚህ አውሮፓ ውስጥ አንድ ሰውዬ እድገት ዘለለውና ተበሳጭቶ ሲዲሮም ላይ የቀዳውን ፋይል ለመሸጥ ለጀርመን መንግስት በምስጢር ገንዘባቸውን ይዘው ደበቋሉና ልሽጥላችሁ ብሎ ይነጋገር ነበር። ምንድነው የተገኘ? አንዳንዱ አጭበርባሪ በውሻው ሂሳብ ደብተር ከፍቷል።
በውሻው ስም
አሁን እናንተ ሀገር አሜሪካ ማንነት የማይጠይቅ ኢንፋክት የእኛ አንድ አባል አብሮ ሰሪ የሆነ ድርጅት አለ ፋይናንሻል ሴክሬቲ ኢንዴክስ የሚል ያወጣል ባለላ ደንበኛ የገንዘብ አጭበርብሮ መደበቂያ ቦታ በዓለም ላይ አንደኛ አሜሪካ ነው። United States of America. እነዚህ 12ቱ ክራውን ዲፔንደንሲስ አንድ ላይ ቢመደቡ እንግሊዝ ነበረች አንደኛ የምትሆነው። 12 ክራውን ዲፔንደንሲስ ኤንድ ኦቨርሲስ ቴሪቶሪስ ይባላል። ጀርሲ ይባላል። ስለዚህ ባጭሩ ለመደምደም ይሄ ሰርቶ ለመብላት ሰርቶ ለማግኘት የሚሰራ ሳይሆን ማፊያ ያራምደው የዓለም ኢኮኖሚ ነው ያለው ወደሚል ድምዳሜ ያደርሳል።
በጣም ውስብስብ ምናልባትም ከርቀት ለምናየው ከዳይ የሆነ ለመገመትም የሚያስቸግር ነው። የቀረጥ ክፍያን በህጎች መሐከል ባለ ክፍተት ወይም ህጎች ባላቸው ክፍተት ላለመክፈል የሚሞከርበት አሰራር በዚህ በዩናይትድ ስቴትስም በስፋት ይታወቃል። ህጋዊም ተደርጎ ነው የሚወሰደው ክፍተት ነው የሚባለውና ጨርሶ ህግ መተላለፍ ሲሆን ነው ተጠያቂ።
ማን ከፈተው ብሎ በጠየቅ ነው።
እሱም ትክክለኛ ጥያቄ ይመስለኛል።
እንዳውም ዋረን በፌት ካሜል ሚሊያርዴሮች አሉ። እሱ አንዴ ምን ብሎ ነበረ? የኔ ጸሐፊ ከኔ የበለጠ ታክስ የምትከፍልበት ምክንያት አልገባኝም ብሎ ነበር።
እሳቸው ያልተማከለ አሰራር ደሃውና መካከለኛ ገቢ ያለውን ህዝብ ይጎዳል ብለው ይሟገታሉ። መንግስት በማሻሻል የሚደረጉ ጫናዎችም ይደግፋሉ በይፋ ወጥተው ይናገራሉ። ትክክል ነው። ዶክተር ደረጀስኪ አሁን ለአድማጮች ዓለም ምን አይነት የገንዘብ ዝውውር እንዳለ ግብይቱ ምን እንደሚመስል ለብዙዎቻችን በግልጽ የማይታየውን አሰራር ምን አይነት ዘዴዎች ትልልቆቹ ኩባንያዎች እንደሚጠቀሙ ገልጠዋል። የርሶ ድርጅት ዋና ስራችሁ እንደመሆኑ ጧት ማታ የምትሟገቱለት ነው። እንዲህ ያለ ለመኖር የማያስችል ሁኔታ ኩልነት የተነፈገ ፍትሃዊነት የጎደለው አሰራር ነው የሚለው ስለ ድርጅታችሁና ስራዎቻችሁ የተጻፉ ጽሑፎች። እንዴት ነው ይለወጣል ብላችሁ ተስፋ የምታደርጉት? እነኚህ ኩባንያዎች ታላላቅ ኩባንያዎች ናቸው። ድጋፍ አላቸው። የመንግስታዊ አሰራሮች ለነሱ እንዲመች ያደርጋሉ። በደሃ ሀገራት ብቻ ሳይሆን በራሳቸው በትላልቆቹ ሀገራት ጭምር በቅርብ ጊዜ ፓናማ ፔፐርስ እንደተባለው ጋዜጠኞች ያጋለጡት አንዳንድ አሰራር የተጋነነ ስካሎነ ድረስ እንደተፈቀደ ተደርጎ ነው ቀደም ብለን እንዳነሳ ነው የሚካሄደውና እንዴት ነው ይለወጣል ብላችሁ ተስፋ የምታደርጉት? ምንስ እስካሁን ባደረጋችሁ ጥረት እውን ማድረግ ይችላችኋል?
የሰው ሁሉ የኑሮ አቅምና ህልውና እኩል እንዲጠበቅ ከሚታገለው ዓለም አቀፍ ድርጅት መስራችና አሁንም በስራ አስኪያጅነት ከሚያስተዳድሩት ከዶክተር ደረጃ አለማየሁ ጋር የነበረን ቆይታ ዘለግ ያለ ነው።
ቀሪውን በሌላ ፕሮግራም እናቀርባለን። ሙሉውንም በድረገጻችንና በማህበራዊ ትስስር ገጾቻችን ላይ እናኖራለን።
ለአሁኑም ዶክተር ደረጃ አለማየሁን ለጊዜያቸው እናመሰግናለን። ምስጢር ይስጥልን።
አድማጮች አሁን ፊታችንን ወደ አዲስ አበባ ከምንመለስበት ሰዓት ላይ ደርሰናል።
ንጉሴ አክሊሉ በመጥን ዝግጅቱ አዲሱን አመት ዘመነ ሉቃስን አስተካክሎ ስለ ዘመኑ ሲያሜና እንዲሁም ከረጅም ጊዜ በፊት እውን የሆነ የሥራ ገጠመኙን ያወጋናል።
እንቧ በይላሚቱ ኮርማ ወላጅቱ የዛሬው ፕሮግራሜ ይሄ ነው መልእክቱ። ለዚህ ምክንያቱ እያንዳንዱ ዘመን መጠሪያ ያለው አመቱ። በዚህም መሰረት የ2015 ዓመተ ምህረት የዘመነ ሉቃስ ላምናት ምልክቱ ጨዋታን ጨዋታ ያነሳውልና ከ37 ዓመት በፊት ኢትዮጵያ ሬዲዮ እየሰራው ስላድዋ ድል አንድ ፕሮግራም ለማዘጋጀት አስቤ ሪበከንቱ አካባቢ የሚገኙ አንድ የአድዋ ተወላጅ አረጋዊ የታሪክ ሰው ቀደም ብዬ ተዋውቄ ነበርና ቀጠሮ ሰጥተውኝ ቤታቸው ሄድኩ። ቤታቸው ሲሄድ ከልጃቸው ጋር በደስታ ተቀበሉኝ። እሳቸው ያን ጊዜ እድሜያቸው ወደ 95-96 አካባቢ ነበር። በደንብ ተቀበሉኝ። ከተቀበሉኝ በኋላ ቀጠሮ ሰጥቶኝ ሌላ ጊዜ ተመለሳሉኝ። በዛ ባሉኝ ጊዜ ተመልሼ ሄድኩ። አሁንም እንደገና ልጄ መጣህ፣ ቀጠሮውን አክብረ መጣህ። አዎ ለዛሬ ቀጥሬ ነበር፣ ትክክል ነው። እስቲ እንደው ከሁለት ቀን በኋላ ብቅ በላሉኝ። ከሁለት ቀን በኋላ ሄድኩ። ከሁለት ቀን በኋላ ሲሄድ መጣህ፣ ዛሬ ተዘጋጅቻለሁ። አየህ ወተት የዋለ ያደረ እንደሆነ እርጎ፣ አይብ፣ አጓት፣ አሬራ ዋናው ቅቤ ሊወጣው ይችላል። አንተም ዛሬ ስትመጣ እኔ በደንብ ተዘጋጅቼ ጠበቅኩህ። ስለ አድዋ ላጫውትህ። እኔ አድዋ ጦርነቱ ሲነሳ ልጅ ብሆንም አውቃለሁ፣ አስታውሳለሁ። እንደውም ያን ዕለት አድዋ መድኃኔዓለም ቤተ ክርስቲያን ግብፃዊው ሊቀ ጳጳስ አቡነ ማቴዎስ ሲቀድሱ እዛው ነበርኩ በልጅነቴ ከወላጆቼ ጋርና ታሪኩን አውቃለሁ ብለው ስለ አድዋ ታሪክ ያጫወቱኝን አስታወስኩ። አድማጮቼ፣ የላሚቱ ዘመን የወተቱ ምሳሌ ከምንም በላይ የሰላምና የጤና የፍቅርና የመቻቻል የእድገትና የብልጽግና እንዲሆንልን እመኛለሁ። የዛሬ 15 ቀን 42 ዓመት ሙሉ በብዕር ስሙ ሲጽፍ የነበረና ዛሬም በእንግድነት አቅርቤው ስሙን ስጠይቀው በዚያው በብዕር ስሜ ነው የምጠራው ያለውን እንግዳዬን ይዤ እቀርባለሁ። እስከዛ ድረስ ቸርን ሰንብት። ሰላም ይንገስ።
ንጉሴ አክሊሉን ለዝግጅቱ እናመሰግናለን።
ውድ የራዲዮ መጽሔት አድማጮች፣ ለምሽቱ ያሰናዳነውን ግን በዚሁ መቋጨታችን ነው።
የኢሜል አድራሻችንን ለማስታወስ horn@voanews.com ነው።
የስልክ ቁጥራችን 202-205-9942 የውስጥ መስመር 14 ነው። ጻፉ፣ ደውሉ፣ ተሳተፉ።
የአሜሪካ ድምጽ ራዲዮ የአማርኛ አገልግሎት በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22 በ25 እና በ31 ሜትር ባንዶች
እንዲሁም በኢትዮሳት የሚያሰማውን የአንድ ሰዓት ዝግጅቱ እዚህ ላይ አበቃ።
ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ
የራዲዮ መጽሔት አዘጋጅና አቅራቢዎች አሉላ ከበደና
ቆንጂት ታየንን በዚሁ ተሰናበትን።
ሰላም ደህና ደሩ።